ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ክብራን አድማጮቼ እንደምን አመሻችሁ። ዛሬም ከሐዋርያት ሥራ መጽሐፍ ጥናታችን ተከታታዩን ክፍል ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ ጥናታችን የምንመለከተው ባለፈው ምሽት ክፍለ ጊዜ ጥናታችን የጀመርነውን የምዕራፍ 15ን ትምህርት ይሆናል ማለት ነው። እግዚአብሔር አምላካችን እንግዲህ በዚህ በምዕራፍ 15 ውስጥ ታላቁም ነገርን ድንቅ ነገርም እንድንገነዘብና እንድንረዳ እንድንገበይ ይረዳናልና በተሰበረ በሚንቀጠቀጥ ምልብ በፊቱ ቀርበን እንሆ መንፈሳዊ ኮረጆአችንን እንሞላለን። እስቲ በዚህ ዝማሬ የለቱን ዝግጅታችንን እንጀምር። ለዝማሬው እግዚአብሔርን እጅግ አድርገን እናመሰግናለን። እንጸልይ። ጌታ እግዚአብሔር አምላካችን ሆይ መድኃኒትን ሰጥተናል። ይህም መድኃኒት ደግሞ ለኛ ተስማምቶን ከሞት ከኃጢአት ከፍርድ ከኩነኔ ሁሉ ታድጎናል። እናመሰግንሃለን። እግዚአብሔር ሆይ ልጅህን መስዋዕት አድርገህ ለእኛ ስለ ሰጠህ እኛም ደግሞ በዚህ በጌታ በኢየሱስ ክርስቶስ በልጅህ እንድን ዘንድ እንጸድቅ ዘንድ ምክንያት አድርገህ እግዚአብሔር ሆይ ይህንን ሁሉ ስለ ሠራ እናመሰግንሃለን። በዚህች ቀን ደግሞ ጌታ እግዚአብሔር አምላካችን ሆይ ቃልህን ልንማር የቀረምነውን ሁላችንን ባርክን፣ ጊዜውንም ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከሐዋርያት ሥራ ምዕራፍ 15 በኢየሩሳሌም ስለተደረገው ጉባኤ የጉባኤው ርዕሰ ጉዳይ ወንጌል መሆኑን በስፋት መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ አርርቶን ጉባኤው ያሳለፈውን ውሳኔ አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሐዋርያት ሥራ ምዕራፍ 15 ቁጥር 6 ናውጡ። የሐዋርያት ሥራ ምዕራፍ 15 ቁጥር 6 እንዲህ ይላል፣ ሐዋርያትና ሽማግሌዎችም ስለዚህ ነገር ለመማከር ተሰበሰቡ ይላል። ሐዋርያቱና የቤተ ክርስቲያን ሽማግሌዎች ስለዚህ ጉዳይ ለመነጋገር ተሰባስበዋል። ጉዳዩ ከባድና አንገብጋቢ ነበር። ስለዚህ ማንዱሳኔ ላይ መደረስ ስለነበረበት የራሱን ሐሳብ ለመናገር ስምዖን ጴጥሮስ የመጀመሪያው ሰው ሆነ። እስቲ እሱ የሚናገረውን ከቁጥር 7 እንመልከት። ከብዙ ክርክርም በኋላ ጴጥሮስ ተነስተው እንዲያላቸው ወንድሞች ሆይ አሕዛብ ካፌ የወንጌልን ቃል ሰምቶ ያምኑ ዘንድ እግዚአብሔር በመጀመሪያው ዘመን ከናንተ እኔን እንደመረጠኝ እናንተ ታውቃላችሁ ይላቸዋል። ልብ በሉ ወገኖቼ፣ ጴጥሮስ ንግግር ሲያደርግ ይህ የመጀመሪያው ነው ብያላስብም። በዚያ ረጅምና የተጋጋለ ክርክር ውስጥ ጴጥሮስ ዝም ብሎ እየታዘበ ነበር ብሎ መናገር ከባሪው ጋር የማይጣጣም ነው የሚሆነው። እንዲህ ያለውን ውሳኔ ለማሳለፍ ለጴጥሮስ አዲስ ጉዳይ አይደለም። ቀርኔሊዮስ ወደ ጌታ በመጣበት ጊዜም ከዚህ በፊት የዚህ አይነት ውሳኔ ማድረጉ ይታወሳል። ወደ አሕዛብ ቤት ሄዶ ወንጌልን እንዲሰብክ ታዟል። የራሱ ውሳኔ እርሱን ራሱን አስገርሞት እንደነበር መገመት ይቻላል። አረማውያን ወገኖቼ ወንጌልን ከርሱ አንደበት ሰምተው በክርስቶስ ማመናቸውን ይመሰክራል። እነዚያ ሰዎች ደህንነትን ተቀበሉ ማለቱ ነውን? አሁን እንደዚያ ማለቱ ነው። ምክንያቱም ደህንነት የሚገኘው በምንበላው ወይም በማንበላው ምግብ አይነት አይደለም። ደህንነት የሚገኘው ሰንበትን በማክበር ወይም ባለማክበርም አይደለም። ደህንነት ወገኖቼ በእምነት አማካይነት በጸጋ ነው የሚገኘው። እነዚህን ነገሮች ማድረግ ወይም አለማድረግ ውሳኔው የእያንዳንዳችን ነው። እስቲ አለፍ ብለን ደግሞ ቁጥር 8 እና 9ን እንይ። ልብንም የሚያውቅ አምላክ ለኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሲያነጻ በእኛና በእነርሱ መካከል አንዳች አለየም ይላል። እንግዲህ ልብ በሉ፣ ጴጥሮስ የሚለው ምንድነው? የሰዎች ልብ የሚነጻው በሃይማኖታዊ ስነ ስርዓት ነው ይላል። እንደዛ ነው? በፍጹም እንደዛ ማለቱ አይደለም። የቤተ ክርስቲያን አባል በመሆን ነው ይላል። እንደዚያ ነው? ይሄም አይደለም በፍጹም። የሰው ልብ ወገኖቼ የሚነጻው በእምነት እንደሆነ ነው የሚናገረው በዚህ ክፍል። ወደ ቀርኔሊዮስ ቤት በሄድኩ ጊዜ የወንጌልን እውነት ተናገርኩ፣ እነርሱም አምነው ዳኑ። በኢየሩሳሌም በእኛ ላይ እንደወረደ ሁሉ በእነርሱም ላይ መንፈስ ቅዱስ ወረደ ይላቸዋል። ወገኖቼ ምን ጊዜም ቢሆን የደህንነት መንገዱ ይሄው ነው። ደህንነት በእምነት ነው። ደህንነትን ለማግኘት የምናደርገው ነገር የለም። ለደህንነት የሚያስፈልገንን ሁሉ ኢየሱስ ክርስቶስ ፈጽሞታል። እግዚአብሔር ከኛ የሚፈልገው ልጁ ለኛ መሞቱን በእምነት እንድንቀበል ብቻ ነው። ቁጥር 10ን ተመልከቱ። ስምዖን ጴጥሮስ አንድ መሰረታዊ ሐቅን ተቀብሏል ወዳጆቼ። ይሄውም እነርሱም ሆኑ አባቶቻቸው የሙሴን ሕግ መፈጸም አለመቻላቸውን ነው። ይህን ልብ በሉ፣ ሕግን በመፈጸሙ የዳነ አንድም ሰው እንኳ የለም። ይህን ብዙ ጊዜ ተናግሬያለሁ ወዳጆቼ፣ አሁንም ደግሜ እናገራለሁ። እግዚአብሔር ሰዎችን የሚያድናቸው በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ሲያምኑ ብቻ ነው። ከክርስቶስ በፊት ሰዎች ለእግዚአብሔር መሥዋዕት ያቀርቡ ነበር። መሥዋዕቱን የሚያቀርቡት ግን በእምነት ነበር። ለመሥዋዕት የሚቀርበው እንስሳ የሰዎችን ኃጢአት ማስወገድ እንደማይችል አቤል ተረድቶ ነበር። በሌላ አነጋገር ጴጥሮስ ለምን እርስ በርሳችን አንተማመንም? ሕጉን ለመፈጸም አለመቻላችንም እያንዳንዳችን የተስማማንበት ጉዳይ ነው ማለቱ የእግዚአብሔርን ሕግ እየፈጸምን እንደሆነ መናገር በተራራው ስብከት እየኖርኩ ነው የማለትን ያህል የከፋ ግብዝነት ወይም አስመሳይ ሊኖር አይችልም። አስመሳይነት ደግሞ ምንም አይጠቅምም ይላቸዋል። እስቲ አንዳንድ ጥያቄዎችን ላቅርብላችሁ። ራሳችሁን ማዳን የማትችሉ ኃጢአተኞች መሆናችሁን ለምን አትቀበሉም? እግዚአብሔርን ደስ ለማሰኘት እንደማትችሉ ለምን እውነቱን አትቀበሉም? ለምንድን ነው ኢየሱስ ክርስቶስ ጌታና አዳኝ መሆኑን የማትቀበሉት? እርሱ ወደ እኔ የመጣውን ወደ ውጭ አላወጣውም ብሏል። ዮሐንስ ምዕራፍ 6 ቁጥር 37ን ተመልከቱ። ወደ ጌታ የመጡ ወገኖች ሁሉ በዚህ መንገድ ነው የመጡት። የጤርሴሱ ሳውል ኋላ ደግሞ ጳውሎስ የተባለውም የመጣው በዚህ መንገድ ነው። ኢትዮጵያዊውም ጃንደረባ ከዚህ ቀደም እንደተማርነው የመጣው በዚሁ መንገድ ነው። ቁጥር 11 እንዲህ ይላል፣ ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ እናምናለን ይላል። ስምዖን ጴጥሮስ በማያሻማ መንገድ ገልጾታል። አይሁዳውያን የሚድኑት አረማውያን በሚድኑበት መንገድ ነው። ስምዖን ጴጥሮስ ራሱ የዳነው በእግዚአብሔር ጸጋ ነበር። ቁጥር 12 ን አለፍ ብላችሁ ተመልከቱ። ህዝቡም ሁሉ ዝም አሉ። በርናባስና ጳውሎስም እግዚአብሔር በጃቸው በአዛብ መካከለ ያደረገው ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር ይላል። የሚገርም ነው። ቀጥሎ ለመናገር የተነሳው ደግሞ ያዕቆብ ነበር። መጀመሪያ የተናገረው ጴጥሮስ ነው። አሁን ደግሞ ቀጥሎ የሚናገረው ማን ነው? ያዕቆብ ነው። እዚህ ላይ እንግዲህ የምንመለከተው ወዳጆቼ ያዕቆብ የዮሐንስ ወንድም ያዕቆብ አይደለም። ምክንያቱም እርሱ በሰማዕትነት መገደሉ ይታወሳል። ሐዋርያት ሥራ ምዕራፍ 12 ቁጥር 2 ን ተመልከቱ። ሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ መገደሉን ይገልጻል። ይህ ያዕቆብ የትኛው ያዕቆብ ነው የሚል ጥያቄ ሊነሳ እንደሚችል አስባለሁ። በኢየሩሳሌም የነበረችውን ቤተ ክርስቲያን በመብራት ላይ የነበረ ሰው እንደነበር ተነግሮናል። መሪ እንደነበርም ቀደም ብሎ ጴጥሮስ በሐዋርያት ሥራ ምዕራፍ 12 ቁጥር 17 ላይ ተናግሮለታል። አሁን የምንገልጸው ወይም ደግሞ ለመናገር የተነሳው ያዕቆብ ከ12ቱ አንዱ የነበረው የልፊዮስ ልጅ ያዕቆብ ሊሆን ይችላል። ማቴዎስ ምዕራፍ 10 ቁጥር 3 ን በኋላ ተመልከቱ። ይሁን እንጂ ወዳጆቼ ከጥንት ቤተ ክርስቲያን አባቶች ስለተላለፈልን ወይም ደግሞ ሲተላለፍልን እንደኖረው የቤተ ክርስቲያን ታሪክ እዚህ ላይ ስሙ የሚነሳው ያዕቆብ የኢየሱስ ክርስቶስ ወንድም ያዕቆብ ነው። ማቴዎስ ምዕራፍ 13 ቁጥር 53 ን ተመልከቱ። ያዕቆብ መልእክትን የጻፈውም ይሁ ራሱ እርሱ ነው። ይህን እዚህ ላይ ቆም ላድርገውና ሌላ ነገር ለማከል ፈልጋለሁ። የሐዋርያት ሥራን ስናነብ ወገኖቼ ከሌሎች መልእክቶች ጋር በተያያዘ መልኩ ቢሆን ይበልጥ ልንረዳው እንችላለን። ለምሳሌ ያህል የገላትያ መልእክትን ደጋግመን አንስተናል። ምዕራፍ 13 እና ምዕራፍ 14 ን በመናጠናበት ጊዜ ያንን መልእክት ማንበቡ ምን ያህል ሊጠቅመን እንደሚችል ተመልክተናል። ያዕቆብ የኢየሩሳሌምን መደምደሚያ ሐሳብ ሊናገር ነው። ማለትም የኢየሩሳሌምን ጉባኤ ሐሳብ መደምደሚያ ሊናገር ነው። አሁን የተነሳው ቆሞ ነው የሚገኘው። እስቲ ባይን ሊናችሁ ተመልከቱት። ጉባኤው ብዙ ነው፣ የተሰበሰበው ህዝብ ማለት ነው። ያዕቆብ እንግዲህ መደምደሚያውን ወይም ደግሞ ማሳረጊያውን ንግግር ሊያደርግ ቆሟል። በዚህ ንግግሩም የእግዚአብሔርን የወደፊት ፕሮግራም እየተናገረ ነው። ቁጥር 13 ተመልከቱ፣ እንዲህ ይላል። እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ፣ ወንድሞች ሆይ ስሙኝ ይላቸዋል። ስምዖን ጴጥሮስ ከተናገረና ጳውሎስና በርናባስም ሪፖርታቸውን ካቀረቡ በኋላ ማንም ምንም የሚናገረው ስላልነበር በስፍራው ጸጥታ ሰፍኖ እንደነበር አስባለሁ። በሪፖርቱ ላይ ከሰሙት አስደናቂ ነገር የተነሳ የአይሁድ ሃይማኖት አቀንቃኞቹ እንኳ የሚናገሩትን አጥተው ዝም ብለዋል። ያዕቆብ መናገር የፈለገው በጣም አስፈላጊ የሆነው ጉዳይ ነው። አስተዋላችሁ? ያዕቆብ መናገር የፈለገው በጣም አስፈላጊ የሆነውን ጉዳይ ነው። ስለዚህ ወንድሞች ሆይ ስሙኝ ይላቸዋል። እኔና እናንተም ወዳጆቼ እንድንሰማው መናገሩ ነው። ማንኛችንም ብንሆን ብዙ ማውራቱን ትተን ይበልጥ እግዚአብሔር የሚናገረንን ብንሰማ ኖሮ ይበልጥ በተጠቀምን ነበር በመንፈሳዊ ሕይወታችን። እስቲ የሚለውን እንስማ። ቁጥር 14 ነው። እግዚአብሔር ለስሙ የሚሆንን ወገን ከአዛብ ይወስድ ዘንድ አስቀድሞ እንዴት እንደ ጎበኘ ስምዖን ተርኳል ይላቸዋል። ያዕቆብ ወዳጆቼ ከጴጥሮስ ጋር ይስማማል በንግግሩ ወይም በአስተሳሰቡ። ሁለቱም እግዚአብሔር ለአሁኑ ዘመን ያለውን ዕቅድ አመልክቷል። በአሁኑ ጊዜ ደግሞ እግዚአብሔር ለስሙ መጠሪያ የሚሆንን ሕዝብ እየመረጠ ነው። ከነገድና ከወገን ከቋንቋም የተሰበሰቡ ሰዎች በእግዚአብሔር ዙፋን ፊት ቆሞ ማየቱን ዮሐንስ በራእዩ ገልጿል። የእግዚአብሔር ቃል ለዓለም ሁሉ መዳረስ አለበት። ተቃውሞ ሊኖር ይችላል፣ ብዙ ክህደትም ሊኖር ይችላል። ይሁን እንጂ ለራሱ የሚሆን ሕዝብን እግዚአብሔር እየጠራ ስለሆነ የእግዚአብሔር ቃል ለዓለም ሕዝብ መዳረስ አለበት። እንግዲህ ወገኖቼ እኛም ለዚህ ነው የእግዚአብሔርን ቃል ለዓለም ሁሉ ማድረስ ያለብን። በአሁኑ ጊዜ የተለያየ መልክ ቋንቋና ዘር ያላቸው ሰዎች በሬዲዮ የመጽሐፍ ቅዱስን ትምህርት እየሰሙ ነው። ለዓለም ዙሪያ መዳረስ የሚችል ወይም ደግሞ በሚችል ሁኔታ እኛም እየሰበክን ነው። በዚህ መንገድ የእግዚአብሔርን ቃል መስበክ በመቻላችን እግዚአብሔርን እናመሰግናለን። ቃሉን የሰማ ሁሉ ያምናል ማለት አይደለም ወዳጆቼ። ሰው ሁሉ የምስራቹን ቃል ይቀበላል ማለት አይደለም። ሆኖም ከሚሰሙት መካከል ለስሙ የሚሆን ሕዝብን እግዚአብሔር ለራሱ ይጠራል። እኔ ወዳጆቼ በጌታ ኢየሱስ ክርስቶስ የሚገኘውን ደህንነት ለሰዎች እንድናገርና የእግዚአብሔርንም ቃል የማስተማር ዕድል ስለሰጠኝ እግዚአብሔርን በእውነት አመሰግነዋለሁ። እስቲ ቁጥር 15 ነኝ። ከዚህም ጋር የነቢያት ቃል ይስማማል። እንዲህ ተብሎ እንደተጻፈ ይላል፣ አድማጮቼ በአሁኑ ዘመን ያስተማርን ያለነው ትምህርት ከብሉይ ኪዳን ጋር የሚጋጭ እንደሆነ ታስባላችሁን? በፍጹም አይጋጭም። እንደዚህ አታስቡ። የነቢያት ቃል ከዚህ ጋር ይስማማል። ያዕቆብ ትንቢተ አሞጽ ምዕራፍ 9 ከቁጥር 11 እስከ 12 ይጠቅሳል። ከዚህ በኋላ የሚለው ቃል ምን ማለት ነው? እግዚአብሔር ሕዝቡን ከጠራ በኋላ ለማለት ነው። አስተዋላችሁ? እግዚአብሔር ሕዝቡን ከጠራ በኋላ ለማለት ነው። ከዚህ በኋላ በማለት የሚጀምረው ዛሬም ቢሆን እግዚአብሔር ለስሙ የሚሆኑ ሰዎችን እየጠራ ነው። እነዚህ ሰዎች ወደ አማኞች ኅብረት ይመጡና የክርስቶስ አካል ክፍል ይሆናሉ። ቁጥር 16 ነው ተመልከቱ። የዳዊት ድንኳን መውደቅ ምንም የሚያጠራጥር አይደለም። በአሁኑ ጊዜ የዳዊት ዘር ነኝ የሚል አንድም እንኳ የለም። እንደዚያ ለማለት የሚችለው ብቸኛ ሰው በአሁኑ ጊዜ በእግዚአብሔር አብ ቀኝ የተቀመጠው ልጁ ኢየሱስ ክርስቶስ ነው። ይሁን እንጂ አንድ ቀን እግዚአብሔር የዳዊትን ድንኳን ያስነሳል፣ ኢየሱስም ወደዚህ ምድር ይመጣል። እግዚአብሔር ለልጁ ጠላቶችን የግርህ መረገጫ አስካደርግልህ ድረስ በቀኜ ተቀመጥ ብሎት ነበር። ዕብራውያን ምዕራፍ 1 ቁጥር 13 ልብ ይሏል። አንድ ቀን ወዳጆቼ የክርስቶስን ተቃዋሚዎች ሁሉ እግሩ ስር ይጥላቸዋል። አንድ ቀን አመጽ ሁሉ ያከትማል። ኢየሱስ ክርስቶስ እስኪመለስ ድረስ ግን ምን ማድረግ እንዳለብን መንፈስ ቅዱስ ያመለክት ቁጣው ፈጥኖ ከመገለጡና እናንተም በድንገት ከመጥፋታችሁ በፊት ስገዱለት። እግዚአብሔርን መጠጊያቸው የሚያደርጉ ሁሉ የተባረኩ ናቸው ይላል። መዝሙር 2 ቁጥር 12ን ይመለከቷል። መዝሙር 2 ቁጥር 12ን በኋላ ተመልከቱ። እጅግ የሚገርምና የሚደንቅ የእግዚአብሔር ቃል ነው ወዳጆቼ። የእግዚአብሔር ቅድ በዝርዝር ተቀምጧል። በአሁኑ ጊዜ ከዚህ ዓለም ሰዎችን እየጠራ ነው። ቀጥሎ ያለው ቅዱ ደግሞ እንደገና ለዳዊት ዘር ማስነሳት ነው። ይህም ማለት ዳዊት እንደገና የእስራኤል ንጉሥ እንዲሆን ያስነሳዋል ማለት ነው። እንዲህ ይላል ቁጥር 17፣ ፍራሽዋንም እንደገና ሰራታለሁ እንደገናም አቆማታለሁ ይላል ይህን የሚያደርግ ጌታ። ከጥንት ጀምሮ ሥራ ሁሉ በእግዚአብሔር ዘንድ የታወቀ ነው ይላል። ቁጥር 17ን ተመልከቱ። እግዚአብሔር ዛሬም ቢሆን ወገኖቼ ከአረማውያን መካከል ሰዎችን እየጠራ ነው። ይሁን እንጂ በዚያ ዘመን ወደ ጌታ የሚመለሱት በጣም ብዙዎች ይሆናሉ። እነዚህ ወደ እግዚአብሔር መንግሥት የሚገቡ ናቸው። ያዕቆብ ንግግሩን እያጠቃለለ ነው። እግዚአብሔር በቅዱ መሠረት እየሠራ እንደሆነ ተገንዝቧል። በዚህ ላይ በመመስረት ያዕቆብ የራሱን ውሳኔ አቅርቧል። ውሳኔው በጣም አስፈላጊ ነው። ቁጥር 19 እና 20 ላይ ደግሞ እንዲህ ይላል፣ ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደምም ይርቁ ዘንድ እንድንጽፍላቸው ቆርጣለሁ ይላል። ወደ እግዚአብሔር የተመለሱት አረማውያን የሙሴን ሕግ መፈጸም አለባችሁ የሚል ጫና ሊደረግባቸው እንደማይገባ ነበር የተደረሰበት ውሳኔ። ይሁን እንጂ ከሥነ ምግባር አኳያ አንዳንድ መፈጸም ያለባቸው ነገሮች ተጠቅሰዋል። ከጣዖት አምልኮ መራቅ አለባቸው። ለምን እንደዚያ መሆን እንዳለበት ደግሞ ስለ ምግብ በተነሳበት በአንደኛ ቆሮንቶስ መልእክት ምክንያቱ በሚገባ ተብራርቷል። በዚያ ዘመን የነበሩ ሰዎች ጣዖታትን ያመልኩ ነበር። ለምሳሌ ያህል ቆሮንቶስን በመሰለች ከተማ ይኖሩ የነበሩ አረማውያን ምርጥ የሚሏቸውን እንስሶቻቸውን ለአረማውያን ጣዖታት ያቀርቧቸዋል።
ይህም በተመለከተም ብልጦች ነበሩ። ለጣዖቶቻቸው መስዋዕት ያቀርቡትን ሥጋ መልሰው ደግሞ ለገበያ ያውሉታል። ይህ ጉዳይ አረማውያንን ብዙም አሳስባቸው። ሁልጊዜ ገዝተው የሚመገቡት የዚህ አይነቱን ለጣዖት መስዋዕት የቀረበ ሥጋ ስለነበር ህሊናቸው አይወክሳቸው። ጌታን የተቀበሉ እስራኤላውያን ክርስቲያኖች ግን እንዲህ አይነቱን ነገር በጣም ይጸየፉታል። ለጣዖት የተሰዋውን ሥጋ በፍጹም መመገብ እንደሌለባቸው ነበር ሲነገራቸው የኖረው። እድገታቸውን በእንዲህ አይነቱ ማበረሰብን ውስጥ ነበር። ስለዚህም አንድ አዛብ አንድን አይሁዳዊ ወንድም እቤቱ ቢጋብዘው ለጣዖት የተሰዋውን ሥጋ ለምግብ በማቅረብ ቅር ሊያሰኘው እንደማይገባ ነው ሐሳቡ የሚያመለክተው። ያሚውን ይሄ ከአረማዊነት ወደ ክርስትና የመጡትን ወገኖች የሙሴን ሕግ እንዲፈጽሙና መናገሩ ለችግሩ መፍትሄ ሊሆን አይችልም። አይሁዳውያን ወንድሞቻቸውን የሚያሰናክል ነገር እንዳያደርጉ ብቻ ነበር የቀረበው መፍትሄ። ከዚህም ሌላ ከዝሙት መራቅ እንደሚገባቸውም ተነግሯቸዋል። ይህ ጉዳይ ለምን በተለይ እዚህ ቦታ አጽንኦት እንደተሰጠው ለመረዳት እንድንችል ታሪካዊ መሰረቱን መመልከት አለብን። በዚያ ዘመን ወገኖቼ ባረማውያን ዘንድ ዝሙት በሰፊው የተለመደ ነገር ነበር። እለት በእለትና በግልጽ የሚደረግ ነገር ስለነበር ህሊናቸው በዚህ ጉዳይ ደንዝዟል። እንዲያውም ዝሙት ከሃይማኖታቸው አንዱ ክፍል ነበር ማለት ይቻላል። እጅግ የሚያሳዝንና የሚሰቀጥጥ ነገር ነው። ስለዚህም ካረማዊነት ወደ ክርስትና የመጡት ሁሉ ከዝሙት እንዲርቁ እንዲነገራቸው አስፈልጊ ሆኖ ተገኝቷል። በተጨማሪም አይሁዳውያን ክርስቲያኖችን የሚያሰናክል ስለሆነ ከደምና ከታነቀ ነገር እንዲርቁ ከአረማዊነት ወደ ክርስትና ለመጡት ወገኖች ተነግሯቸዋል። ይህም ቢሆን ደግሞ ከመልካም ምግባር አኳያ መታየት ያለበት ጉዳይ ነው። ቁጥር 21 እንዲህ ይላል፣ ሙሴስ ከቀደሙት ትውልድ ጀምሮ በሰንበት በሰንበት በምኩራቦቹ ሲያነቡ በየከተማው እርሱን የሚሰብኩ አሉት ይላል። ይህን ቃል ለመረዳት ጥቂት ማብራሪያ ያስፈልጋል። ምንም እንኳ ቤተ ክርስቲያን በትንቢት ላይ የተመሰረተች ባትሆንም ቤተ ክርስቲያንን ከነቢያት ትንቢት ጋር በተጣመመ ሁኔታ ያስቀምጣታል። ለስሙ መጠሪያ እንዲሆኑ እግዚአብሔር አርማውያንን ከዓለም ዙሪያ እየጠራ ነው። ከዚያ በኋላ ደግሞ ነቢያቱ በተናገሩት መሰረት ትንቢቱ ይፈጸማል። አንደኛ ቁጥር 16 ላይ ከዚህ በኋላ ሲል ልብ በሉ፣ ከዚህ በኋላ ሲል ቁጥር 16ን በኋላ ተመልከቱ። ቤተ ክርስቲያን ከዚህ ዓለም ከተነጠቀች በኋላ ማለቱ ነው። መለሳለሁ የሚለው ቃል ደግሞ በዮሐንስ ራእይ ምዕራፍ 19 የተጠቀሰው የጌታ ኢየሱስ ክርስቶስ ዳግም መመለስን ያመለክታል። ሁለተኛ፣ በትንቢቱ መሰረት የወደቀችውን የዳዊትን ድንኳን እንደገና ያነሳል። በትንቢቱ መሰረት የወደቀችውን የዳዊትን ድንኳን እንደገና ያነሳል። ሶስተኛ፣ ክርስቶስ በሚመለስበት ጊዜ የተቀሩት ሰዎች ጌታን የሚፈልጉ ይሆናሉ። ክርስቶስ በሚመለስበት ጊዜ የተቀሩት ሰዎች ጌታን የሚፈልጉ ይሆናሉ። ጌታን ይፈልጉ ዘንድ እመለሳለሁ ይላልና። ቁጥር 17ን ልብ በሉ፣ ቁጥር 17ን ተመልከቱ። አራተኛው ደግሞ በዚያ ቀን አረማውያን ሁሉ ወደ እግዚአብሔር መንግስት ይገባሉ። አሞጽ ምዕራፍ 9 ቁጥር 11ን መመልከት ይቻላል። አሞጽ ምዕራፍ 9 ቁጥር 11 አረማውያን ሁሉ በዚያ ቀን ወደ እግዚአብሔር መንግስት ይገባሉ። አሞጽ 9 11ን ልብ ይሏል። እዚህ ላይ ወዳጆቼ ንጽጽሩ ለስሙ የሚሆንን ወገን ከአዛብ ይወስድ ዘንድ የሚለው ቁጥር 14 ላይ ያለውን ሐሳብና ለስሙ የሚሆንን ወገን ከአዛብ ይወስድ ዘንድ ከሚለው ከቁጥር 14 ሐሳብ ጋርና አዛብ ሁሉ ከሚለው ቁጥር 17 ላይ ከተገለጸው ሐሳብ ጋር ነው። ቁጥር 17 ላይ ከተገለጸው ሐሳብ ጋር ነው። ያን ጊዜ ሐዋርያት፣ ሽማግሌዎች ከቤተ ክርስቲያኑ ሁሉ ጋር ከነርሱ የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋና ዋናዎች ሆነው በርሲያን የተባለ ይሁዳና ሲላስ ነበሩ። እንዲህም ጽፈው በእነርሱ እጅ ላኩ። ሐዋርያትና ሽማግሌዎች ወንድሞችም በአንጾኪያና በሶርያ በኪልቅያም ለሚኖሩ ከአዛብ ወገን ለሆኑ ወንድሞች ሰላምታ ያቀርባሉ ይላል። ቁጥር 2ና 3ን ይመለከቷል። በዝርዝሩ ውስጥ አዳዲስ ስሞች ተጠቅሷል። በኋላ እንደምንመለከተው ሲላስ በጳውሎስ ሐዋርያዊ ተልእኮ የሥራ ጓደኛው ይሆናል። በዚህ ደብዳቤ የሚንጸባረቀውን ፍቅር እናስተውል። መልእክቱ የተጻፈው ከአረማዊነት ወደ እግዚአብሔር ለተመለሱ ክርስቲያኖች ነው። ከአሕዛብ ወገን ለሆኑ ወንድሞች ነበር ደብዳቤው የሚለው። አስተዋላችሁ? ከአሕዛብ ወገን ለሆኑ ወንድሞች ነበር ደብዳቤው የሚለው። ቁጥር 24ን ተመልከቱ። እነዚህ በራሳቸው ፈቃድ የሚመሩ የአይሁዳ ሃይማኖት አቀንቃኞች ከሐዋርያቱም ሆነ በኢየሩሳሌም ከነበረችው ቤተ ክርስቲያን ምንም የተሰጣቸው ሥልጣን አልነበረም። ዛሬም ቢሆን አንድን አማኝ ከሙሴ ሕግ በታች ለማድረግ ሙከራ የሚያደርግ ማንኛውም ሰው ያን የሚያደርገው በእግዚአብሔር ቃል ሥልጣን ነው ማለት አይቻልም። ቁጥር 25ን ማለፍ ብላችሁ ተመልከቱ። ስለ ጌታችን ስለ ኢየሱስ ክርስቶስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን ይላል። ይህ አባባላቸው ደስ የሚያሰኝ አይደለምን ወገኖቼ? ስለ ኢየሱስ ክርስቶስም ነፍሳቸውን ከሰጡት ይላል ቁጥር 26 ላይ። ወገኖቼ እኔና እናንተ ስለ ጌታ የተቀበልነው መከራ ይኖር ይሆንን? ምን ያህል ዋጋ ለጌታ ከፍለናል? የእግዚአብሔርን ቃል ለማስፋፋት የደረሰባችሁ ችግር ይኖር ይሆንን? እስቲ ራሳችሁን መርምሩ። ራሳቸውም ደግሞ በቃላቸው ያንኑ ይነግሯቸው ዘንድ ይሁዳንና ሲላስን ልከናል ይላል ቁጥር 27። በርናባስና ጳውሎስን ብቻ ልከው ቢሆን ኖሮ ሕዝቡ መቼም ያንኑ አይነት ሪፖርት ይዞ እንደሚመለሱ የታወቀ ነገር ነው የሚል አመለካከት ሊኖራቸው እንደሚችል የታወቀ ነገር ነው። ስለዚህም ውሳኔው በኢየሩሳሌም የተደረገው ጉባኤ ውሳኔ መሆኑን እርግጠኛ እንደሆኑ ይሁዳንና ሲላስን ምላኩላቸው። ይህንን ከቁጥር 28ና 9 ማግኘት እንችላለን። ቁጥር 28ና 9ን በኋላ ተመልከቱ። እኛና መንፈስ ቅዱስ ፈቅደናል ማለታቸው በዚህ ክፍል ውስጥ ማለቴ ነው ምን ያህል በመንፈስ ቅዱስ ይመሩና ውሳኔያቸውም እንደርሱ ውሳኔ እንደነበር ያመለክታል። ስነ ምግባራዊ ሕይወት እንዲኖራቸው እንጂ የሙሴን ሕግ መፈጸም እንዳለባቸው አልነበረም ከአረማዊነት ወደ ክርስትና ለመጡት ወገኖች የጻፉላቸው። ለጣዖት ከተሰዋ ሥጋ ከታነቁና ከዝሙት መራቅ እንዳለባቸው ጻፉላቸው። ይህንም በተመለከተም ቁጥር 30ና 31ን ደግሞ ወረድ ብላችሁ ተመልከቱ። ወንጌል ደስታንና መጽናናትን ይሰጣል ወዳጆቼ፣ ከሕግ ግን ፍርድ ብቻ ነው የሚገኘው። አስተዋላችሁ? ወንጌል ደስታንና መጽናናትን ይሰጣል፣ ከሕግ ግን ፍርድ ብቻ ነው የሚገኘው። ሕግ ያወግዛል። ሕግ እንደ መስታወት ነው። አንድ ሰው በሕጉ አማካይነት ራሱን ማየት ይችላል። ስለዚህም ጌታ ሆይ ምን ያህል በደለኛና ኃጢአተኛ ነኝ፣ ምን ያህል የእግዚአብሔር ክብር የጎደለኝ ነኝ እንድንል ያደርገናል። ወንጌል ግን ወዳጆቼ ወደ እግዚአብሔር ኑ፣ እግዚአብሔር ይቀበላችኋል፣ በጸጋውም ያድናችኋል በማለት ይጠራናል። ቁጥር 32ና 34ንም አለፍ ብላችሁ ተመልከቱ። ጳውሎስና ሲላስ ተስማምቶ ይኖሩ እንደነበር በዚህ ክፍል መገመት ይቻላል። ሲላስ ጳውሎስን ሳይወደውና ከርሱም ጋር አብሮ መስራቱ ሳስደስተው አልቀረም። ቁጥር 32ና 34ን ስታነቡ ይህንን እውነት ታገኛላችሁ። ስለዚህ በአንጾኪያ ቤተ ክርስቲያን ለመኖር እዚያው ቀረ። ከአረማዊነት ወደ ክርስትና ከመጡ ከነዚህ ወገኖች ጋር መስራቱ እንዳስደሰተው መገመት ይቻላል። ቁጥር 35ንም ጨምራችሁ ተመልከቱ። ጳውሎስና በርናባስ በዚያ ለነበረችው ቤተ ክርስቲያን መጋቢ ወይም ፓስተር ሊሆኑ እንደሚችሉ ማሰብ ይቻላል። እንግዲህ አድማጮች የዛሬው ምሽት ጥናታችን በዚህ ላይ ያበቃል። እግዚአብሔር ስለዚህ ድንቅ ቃሉ እየተመሰገነ ይሁን። በሚቀጥለው ክፍለ ጊዜ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። ደህና ደሩ እያለን በዚህ ዝማሬ እንሰናበታችኋለን። በሰላም ሁኑ።